ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ ዕለተ ሐሙስ ጥር 11 2015 ዓ.ም የጋቢና ዘይ መሰናዶ ካሁን ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። እንኳን ለብርሃነ ጥምቀቱ አደረሳችሁ ልንልን ወዳለን በዓሉን ለምታከብሩ ክርስቲያና አምላክ ተከታዮች በሙሉ በምሽቱ ካዝናችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃለን። የእንደ ተመለከታችሁት የድሬዳዋ ከተማ ሙስሊሞች በዓሉን ወይም ደግሞ የከተራን ክብረ በዓልን ክርስትና እምነት ተከታዮችን በማስተናገድ እንዲሁም ደግሞ ከተራን በማስተናበር ሲያግዙ ውሏል። በዚህ ዙሪያ የተጠናቀረ ዘገባ በምሽቱ የምናስደምጣችሁ ይሆናል። ሌሎች ቴክኖሎጂ ነክ እንዲሁም ደግሞ ወጣት ተኮር የሆኑ ዘገባዎችን ይዘን ወደ እናንተ የመጣ ነው። የደገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። መግቢያችን ላይ እንዳስተዋወቅነው በድሬዳዋ ከተማ የእስልምና እምነት ተከታዮች የከተራ ክብረ በዓል በልዩ ሁኔታ እንዲከበር በማድረግ የራሳቸውን አስተዋጽኦ ሲያበረክቱ ተመልክተናል። አዲስ ቸኮል በዚህ ዙሪያ ያጠናቀረው ዘገባ ቀጥሎ ይቀርባል።
06 ቀበሌ ኮኔል አካባቢ ያገኘናቸው ነጅብ በጎ ፈቃደኞች ተባባሪ ከሆኑ የሰፈር ነዋሪዎችና የንግዱ ማህበረሰብ ገንዘብ በማሰባሰብ በእነሱ ሰፈር ለሚያልፉ የኦርቶዶክስ ክርስትና ምዕመናን ልዩ ልዩ ጣፋጭ ምግቦችና ውሃ አዘጋጅተው እየጠበቁ ናቸው። ከለጋሪ አቅጣጫ የጊዮርጊስን ታቦት አጀበው የመጡ ኦርቶዶክስ ምዕመናን ኮኔል ሲደርሱ ይህ መስተንግዶ ተደርጎላቸዋል። የመሰሉ ዝግጅት በሌሎች ሰፈሮችም እንደነበረ ካስተባበረው መረጃ ለመረዳት ይችላል። በወቅቱ ያነጋገርናቸው ምዕመናንም ከለጋሪ ጀምሮ ተመሳሳይ መስተንግዶ ሲደረግላቸው እንደነበረ ለአሜሪካ ድምጽ አስታውቀዋል።
እኔ መስከረም በተባባላለሁ። በጣም ጥሩ ነው ደስ ይላል። ሁሉ ነገር ውሃ ምንም ከለጋሪ ጀምሮ ሳውንድ ድረስ እየተጠቆለ ያለው በጣም ደስ ይላል።
የማሰሉ በጎ ፈቃድ ስራ የመጀመሪያቹ እንዳልሆነና ወደፊትም እንደሚቀጥሉበት በጎ ፈቃደኞቹ ነግረውናል።
አዲ ማህመድ ባላሎ ከበለይ ዝውውርስ ነዋሪ ነኝ። ያው ዛሬ እንደት ባለ አባባ ሊሆን ይችላል። ያው ብዙ ጊዜ እኛ እንደዚህ ያባባው ወጣቶች አንድ ላይ ተሰብስበን ያው ከመጣቱም ያልፈው በእኛ ዘበት ስለሆነ የማውጣትና የማስገባት ስነ ስርዓት እንሰራለን ማለት ነው። በበጎ ፈቃደኝ ነው።
በሰላም ሸኝን አቀባበል አደረግንላችሁ። በደስታ በፍቅር ተቀበልን። ደስ አለን። እኛ
ነገም ስመለስ
ለአመት አመት ያድርሰን። የነገም ደግሞ አለ ገና ከነገ ወዲያም ይሄን ደግመን እናደርጋለን።
በጎ ፈቃደኞቹ በእነሱ በአለም ክርስቲያኖቹ ተመሳሳይ መስተንግዶ እንደሚያደርጉላቸው ነው የነገሩን።
ሰላም ቸርነት ይሰጣል።
እኛም በእነሱ በዓል ላይ እንደዚህ እናረጋለን። እነሱ በእኛ በዓል በተመሳሳይ እንደዚህ ተቀባብረን ማድረን ነው አብረን የሚኖረው ማለት ነው።
የኮኔልና መጋላ አካባቢ ነዋሪዎች በነገው ዕለት ታቦቱ ሲመለስ ተመሳሳይ ዝግጅት አድርገው ለመቀበል መዘጋጀታቸውን አስታውቀዋል። በድሬዳዋ ከልዩ ልዩ ሰፈሮች የተነሱ ታቦታት አሸዋ ፊሊጶስ ወደሚገኙ ግዛያ ማደሪያቸው አርፈዋል። አብዛኞቹ ታቦታት ነገ ወደ የማደሪያቸው የሚመለሱ ሲሆን የቅዱስ ሚካኤል ታቦት ከነገ በስቲያ የእግዚአብሔር አብ ደግሞ ቅዳሜ ወደ የማደሪያቸው ይመለሳሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ነዋሪነቱን በሎስ አንጀለስ ከተማ ያደረገው የህብረ ሙዚቃ መሪው ቻርልስ ዲከርሰን በርካታ አፍሪካ አሜሪካዊ ወጣቶች ህዝብ ባሉባቸው ከተሞች ውስጥ የወጣቶች ግዙፍ የሙዚቃ ቡድን ወይም ደግሞ ኦርኬስትራ ሊዋቀር እንደሚገባ ያምናል። ይህም ወጣቶችን ከጎዳና በማራቅና እንዲሁም ደግሞ ከተለያዩ አልባሌ ዝንባሌዎች እንዲሩቁ እንደሚያደርግም ያምናል። በዩናይትድ ስቴትስ ልቁን አብዛኛውን አፍሪካውና አሜሪካውያን የተካተቱበትን የሙዚቃ ኦርኬስትራ መስርቷል። ሀብታሙ ስዩም በዚህ ዙሪያ የተሰናዳውን ዘገባ እንደሚከተለው ወደ አማርኛ መልሶታል።
በደቡብ ሎስ አንጀለስ በሚገኘው ሆልማን የሜቶዲስት ህብረት ቤተክርስቲያን በየዓመቱ የሚከበረው የማርቲን ሉተር ኪንግ ቀን በእጅጉ ልዩ ነው። በአውሮፓውያኑ 1968 ከመገደሉ አንድ ወር አስቀድሞ ዶክተር ኪንግ በዚህ ስፍራ ምዕመናንን ሰብክዋል። ዘንድሮው ኢነር ሲቲ ዩዝ ኦርኬስትራ የተባለው የከተማው ግዙፍ የሙዚቃ ቡድን የማርቲን ሉተር ኪንግን ህልም አለኝ የተሰኘ እውቅ ንግግር እንዲሁም የወጣቷን ገጣሚ አማንዳ ጎርማንን የወጣነው ዳገት የተሰኘ ስራን በህብረ ዝማሪና በልዩ የኦርኬስትራ ቅንብር አቅርበዋል። አምበር ዳውትሬይ የኦርኬስትራው አባል ናት።
Personally, it resonates because, as her words say,
ግጥሙ የኔንም የግል ስሜት ያስተጋባል። ምክንያቱም እሷም በቃላት እንደነገረችን እኔም ከባሮች ሲወርድ ሲዋረድ የተገኘው ጥቁር ሴት ነኝ። ይሄ እንደ ህዝብና ሀገር እዚህ ለመድረስ ምን ያክል ርቀት እንደመጣን ያሳያል።
የሁለቱ የሙዚቃ ስራዎች ቀማሪ ቻርልስ ዲከርሰን ነው። ላለፉት 40 አመታት የህብረ ሙዚቃ መሪ ሆኖ ሰርቷል። በአውሮፓውያኑ 2009 የበጋ ወራት በአብዛኛው ጥቁር አሜሪካውያን ከሚኖሩበት ደቡብ ሎስ አንጀለስ የመጡ ወጣት ሙዚቀኞች የወጣቶች ኦርኬስትራ እንዲያቋቁም እንደጠየቁት ያስታውሳል።
There are youth orchestras all over the United States. Most of them are in suburbs.
በመላ ዩናይትድ ስቴትስ የወጣቶች ኦርኬስትራዎች አሉ። አብዛኞቹ የሚገኙት ግን በሀብታም ሰፈሮች አሊያም በከተማው ዳርቻ ባሉ ስፍራዎች ነው። ማህበራዊና ኢኮኖሚያዊ ችግር ባለባቸው የከተማዋ እምብርት አቅራቢያ ስፍራዎች ውስጥ ግን የሉም። የተለያየ መሰረት ያላቸው ሰዎች ብዙም በማይኖሩበት በቱጃሮች ስፍራ ነው ብዙ ጊዜ የሚቋቋሙት። በድሆች መንደር መሃል ኦርኬስትራዎች የሉም ማለት ይቻላል። እነዚህ ወጣቶች የሚኖሩት የሚጫወቱት ደግሞ በእነዚህ ስፍራዎች ነው። በጥሩ ሁኔታ የመጫወት አቅም አላቸው ነው ያለው ዲከርሰን። ከ13 ዓመት በፊት 9 ብቻ አባላት የነበሩት ኦርኬስትራው ዛሬ አባላቶቹ 75 ደርሰዋል። ለትርፍ ያልተቋቋመው ኦርኬስትራ ከተጫዋቾቹ ምንም አይነት ገንዘብ አይቀበልም። የሙዚቃ መሳሪያዎችንም በነጻ ያቀርባል። እድሜያቸው ከ10 ዓመት ጀምሮ ያሉ ታዳጊዎችን ቡድኑ አካቷል። የኦርኬስትራው ምሰሶዎች ግን የመለስተኛና ከፍተኛ ሁለተኛ ደረጃ ተማሪዎች ናቸው። ማህደራቸው ከፍተኛ ስፍራ በሚሰጣቸው ስፍራዎች ትርኢቶችን ማቅረባቸውን ያሳያሉ። ጆርዳን ቡዛ ከኦርኬስትራው አባላት መካከል አንዱ ነው።
I was playing for Michelle Obama.
ለሚሼል ኦባማ ተጫውቼላቸዋለሁ።
በብሔራዊው የነጻነት መናፈሻ ወይንም ናሽናል ሞል ሃሊውድ ቦል ተብሎ በሚጠራው ግዙፍ ትርኢት ማሳያ በአሜሪካ ብሔራዊ የእግር ኳስ ሊግ መድረኮችና በሌሎች አስገራሚ ስፍራዎች ስራዎችን አቅርቤያለሁ። የተለያዩ ቁልፍ ሰዎችን አግኝቻለሁ። እጅግ ከፍተኛ የአጫዋወት ልምድም ቀስሜያለሁ ነው ያለው ጆርዳን። የኦርኬስትራ በአብዛኛው ጥቁር አሜሪካውያንን ከማካተቱ በተጨማሪ ከሌሎች ማህበረሰቦች የመጡ ሙዚቀኞችንም ይቀበላል። ሉዊስ ጂሜኔዝ ከነዚህ አንዱ ነው። ይህ ቡድን ዛሬ የደረስኩበትን ማንነት እንዳዳብር የክላሲካል ሙዚቀኛ ሆኜ እንድቀጥል ረድቶኛል። የዚህ ኦርኬስትራ ውብ ነገሩ ምንም አይነት የቆዳ ቀለም ቢኖርህ በክላሲካል ሙዚቃ ውስጥ እድል እንዳለህ የሚያረጋግጥ መሆኑ ነው። ጠይም ልትሆን ትችላለህ፣ ጥቁር አፍሪካዊ አሜሪካዊም ልትሆን ትችላለህ፣ ምንም አይነት ቀለም ይኑርህ እዚህ ተቀባይነት አለህ ነው ያለው ሉዊስ። የዲከርሰን ራይ በዩናይትድ ስቴትስ በሚገኝ በተለይም ላቅ ያለ ቁጥር ያለው ወጣት ጥቁሮች በሚኖርባቸው ከተሞች ሁሉ ተመሳሳይ ኦርኬስትራዎችን ማቋቋም ነው። በአሁኑ ሰዓት የደቡብ ቺካጎ ወጣት ኦርኬስትራን በማቋቋም ላይ ይገኛል።
የጋቢና ዘይ መሰናዶ ይቀጥላል። አስከትለን ደግሞ በናይጄሪያ ለአይነ ስውራን ስለተዘጋጀ አንድ መነጽር ነው የምናስተዋውቃችሁ። ወደዛው እናልፋለን።
ሜሻች ኦዲዮን በትምህርት ቤቱ ቅጽር ግቢ ወደሚገኘው የቴክኖሎጂ ክፍል እየሄደ ነው። ዛሬ ለትዕይንት የቀረበው የቴክኖሎጂ ስራም ለንባብ ያግዛል። የ17 ዓመቱ ኦዲዮን ከወልደቱ አንስቶ ማየት የተሳነ ሲሆን ከናይጄሪያ ግዙፍ ከተሞች አንዷ ደህነቹ ሌጎስ ለትምህርት መጥቷል። ኦዲዮን ሙዚቀኛ ነው። ታዲያ ብሬል ብቻ በማንበብ ዓለምን መረዳት እንዴት ሊሳካ እንደሚችል ያሳስበዋል።
ይህንን መተግበሪያ እመርጠዋለሁ። አሁን ማነበው በብሬል ላይሆን ይችላል፣ ነገር ግን ይሄ መተግበሪያ ነገሮችን ለመለየት ይረዳኛል።
የኦዲዮን ተስፋ የታደሰው በናይጄሪያ በተሰራው ቪንሳይት በተሰኘው የስራ ፈጣሪ ድርጅት አማካኝነት ነው። ይሄ ተቋም የጽሑፍና የድምጽ መልእክቶችን የሚተረጉም መተግበሪያን ጨምሮ ብዙ ነገሮችን አምርቷል። የተቋሙ ዋና ስራ አስፈጻሚ ኬላውቶሚ አሁን ላይ መተግበሪያውን ከአይን መነጽር ጋር ለማዋሃድ እየሰሩ ይገኛሉ።
The glasses, the other glasses, is pretty much leveraging the same technology.
መነጽሩ መተግበሪያው የሚሰራውን ነገር የሚሰራ ሲሆን ተመሳሳይ ቴክኖሎጂ እየተጠቀመ ነው። ይሄ መነጽር ማየት የተሳናቸው እንዲያነቡ ገንዘብና በአካባቢያቸው ያሉ ቀለሞችን እንዲለዩ የሚያደርግ ሲሆን በጊዜ ሂደት ደግሞ እይታ እንዲሻሻል ያደርጋል።
ቴላው ይህ ሀሳብ የመጣለት አንድ የሚያውቀው ዩኒቨርሲቲ የሚማር ማየት የተሳነ ወዳጁ በንባብ ችግር ምክንያት ትምህርት ማቋረጡን ከነገረው በኋላ እንደሆነ ይናገራል። የዓለም የጤና ድርጅት በዓለም ላይ ካሉ ማየት ከተሳናቸው ውስጥ ከ15% በላይ የሚሆኑት አፍሪካውያን እንደሆኑ አስታውቋል። አብዛኞቹም ህይወትን ለመግፋትም ሆነ በትምህርታቸው ስኬታማ ለመሆን የሚያግዙ የመርጃ መሳሪያዎች እጥረት እንዳሉባቸውም አስታውቋል። ኢንሳይት የተሰኘው ተቋምም አጋዥ መሳሪያዎቹ በተለያዩ ትምህርት ቤቶችና ተቋማት ውስጥ አገልግሎት እየሰጠ እንደሆነ ጠቅሶ እስካሁን ድረስም 5000 መሳሪያዎችን ሸጫለሁ ብሏል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪ መሰናዶ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማርክ ላይ ለጋቢና ቪ ያላችሁ አድርሱን። ተከታዩን ዘገባ ላስተዋውቃችሁ። የሀገር ውስጥ ተፈናቃዮች በቂ ሰብአዊ መብት ጥበቃ እንደማይደረግላቸውና በሀገሪቱ ፖለቲካ ውስጥም እንደማይሳተፉ የኢትዮጵያ የሰብአዊ መብቶች ድርጅት ህብረት ገለጸ። ህብረቱ በአሁን ወቅት ከ4.2 በላይ ዜጎች በጦርነትና በግጭት ተፈናቅለው ችግር ላይ መውደቃቸውንም ጨምሮ አስታውቋል። ህብረቱ በሀገር ውስጥ ተፈናቃዮች ሰብአዊ መብትና ፖለቲካዊ ተሳትፎን በተመለከተ ውይይት ከፖለቲካዊ ፓርቲና ሲቪክ ማህበራት ተወካዮች ጋር በሐዋሳ ከተማ ላይ ተገኝቶ መክሯል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎት ነበር።
የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ስራ አስኪያጅና የህግ ባለሙያ አቶ መስዑድ ገበየው በአሁን ወቅት ከ4.2 ሚሊዮን በላይ የሀገር ውስጥ ተፈናቃዮች በአገሪቱ እንዳሉ ለአሜሪካ ድምጽ ገልጿል። አቶ መስዑድ እነዚህ ዜጎች የሰብአዊ መብት አያያዝ ጉድለት እንዳለባቸውም ተናግሯል።
አንዱ ለሰብአዊ መብት ተጋላጭ ናቸው ብለን ትኩረት አድርገን ከምንሰራባቸው ብዙ ሲቪል ማህበራትም የማይሰሩበት ነው ይሄ ጉዳይ። አንደኛ የፖለቲካ ጉዳይ ተደርጎ ይታያል። ሁለተኛ የሴኩሪቲ ወይም የደህንነት ጉዳይ ተደርጎ ይታያል። በሶስተኛና በጣም የተሳሳተው አመለካከት ደግሞ የቻሪቲ ሞዴል ነው። በአብዛኛው ሰው ስለመፈናቀል ሲያስብ ዱቄትና ስንዴ ይዞ መሄድ ነው እንጂ የሚያስበው እነዚህ ሰዎች እኮ ዜጎች ናቸውና መፈናቀል ለበጣም በርካታ ለሆኑ የሰብአዊ ጥሰቶች ጥሰት የሚያጋልጥ ነው። ለምሳሌ ሴቶችን ብናይ በመፈናቀል ሁኔታ ውስጥ ይደፈራሉ። ከእርግዝና ጋር በተገናኘ የሕክምና መድኃኒቶችን አያገኙም። የግል ንጽህና ለመጠበቅን የማይመች ነው የሚሆነው። ልጆች ከትምህርት ቤት ውጭ ይሆናሉ። ልጆች ተገቢውን የሕክምና ክትትል እናቶች ነፍሰ ጥሮች አያደርጉም። በተከታታይ መወሰድ ያለባቸው መድኃኒቶችን የሚወስዱ የተለያዩ አይነት በሽታ ያለባቸው ሰዎች ይኖራሉ። አረጋውያን ይኖራሉ። የአካል ጉዳተኞች ይኖራሉ። እና ይሄ ሁሉ መብት ችግር ውስጥ ነው የሚወድቀው በመፈናቀል ሁኔታ ውስጥ ስንሆን።
ህብረቱ ከ16 ፓርቲዎችና ከተለያዩ ሲቪክ ማህበራት ተወካዮች ጋር በአገር ውስጥ ተፈናቃዮች የሰብአዊ መብት አያያዝና ፖለቲካዊ ተሳትፏቸውን በተመለከተ በተለይም በደቡብ ክልል ጥር 29 2015 ዓ.ም ይደረጋል በሚባለው ውሳኔ ህዝብ ላይ በሐዋሳ ከተማ ዛሬ መክሯል። ከሚደርስባቸው የመብት ጥሰት በተጨማሪ በአገሪቱ ፖለቲካ ውስጥ የመሳተፍ መብታቸው ተነፍጓል ሲሉ አቶ መስዑድ ተናግሯል።
የዜግነት መብት ደግሞ አንዱ የሚሰጠው የዲሞክራሲ ተሳትፎ ነው፣ መምረጥና መመረጥ ነው። ይህንን እንኳ ስናይ የምርጫ ቦ ለምሳሌ አንድ ተፈናቃይ እጩ ሆኖ በፓርቲዎች መቅረብ ይችላል ስንል የተፈናቃይ ካምፕ ውስጥ ሆኖ እንዴት አድርጎ ተንቀሳቅሶ ነው የሚመርጠው? አንደኛ። ሁለተኛ ደረጃ የህግ ማዕቀፉ አሁን ያለው ህግ ማዕቀፍ ራሱ ተፈናቃዮች ድምጽ ሲሰጡ ያሉበት ቦታ ላይ ሆነው ድሮ ለነበሩበት ቦታ ነው ድምጹ የሚሄደው። ስለዚህ አንተን ያፈናቀለህ የፖለቲካ ሲስተም ውስጥ ያለን አንድ እጩ የምትመርጥበት ምክንያቱ በጣም በጣም አቀጭን ነው።
ህብር ኢትዮጵያ ፓርቲን ወክለው በውይይቱ ላይ የተሳተፉት አቶ ታምራት አሰፋ የተፈናቀሉ ዜጎች በሁሉም የምርጫ አይነቶች በውሳኔ ህዝብ እንዲሁም በአገራዊ የምክክር መድረክም የመሳተፍ መፍታቸው ሊጠበቅ ይገባል ብሏል።
በአገር ውስጥ የተፈናቀሉ ዜጎችም በናሽናል ዲያሎጉ በአገራዊ ምክክሩ መድረክ ላይ ድርሻ እንዲኖራቸው እንፈልጋለን። ኢንክሉሲቭ የሚባለው ሌላ ሚኒንግ የለውም። ሌሎችንም እንደዛው ማለታችን። ሲቀጥል ደግሞ ፓርቲሲፓቶሪ መሆን መቻል አለበት። ፓርቲሲፓቶሪ ካልሆነ ወደ መድረክ ተቀራርበን ሀሳብ ካልተለዋወጥን በጣም ምሁራን አሉ፣ በጣም ያውቁልን አሉ፣ በጣም ልብ ጥሩ ተሞክሮ ተወስዷል እየተባለ አየር ላይ የሚቀር ጉዳይ ከሆነ አዘ ኤችለን ሌቭልስ ካልወረደ አስቸጋሪ እንደሚሆን በደንብ እያነሳን ነው የምንሄደውና
የሀገር ውስጥ ተፈናቃይ ዜጎች ፖለቲካዊ ጉዳዮች ላይ እንዲሳተፉ ጥበቃ ሊደረግላቸው ይገባል በማለት የተናገሩት ደግሞ ከደቡብ ክልል ብልጽግና ፓርቲ የተወከሉት ጸዳለች ሚካኤል ናቸው።
አንዱ ጥሩ ነው ብዬ ማስበው እንደ ብሔራዊ ምርጫ ቦርድ በተለይ በዚህ ዓመት በሚካሄደው ህዝበ ውሳኔ በሚካሄድባቸው አካባቢዎች ላይ ተፈናቅሎ ያሉ ዜጎችም መፍታቸውን ኤክሰርሳይዝ ሊያደርጉ ይገባል በሚል የተለያዩ ጊዜያዊ የምርጫ ማስፈጸሚያ ቦታዎችንም ጭምር ያቋቋሙበት አግባብ አንዱ ትልቅ ፕሮግረስ ነው ብዬ ነው የሚያስደው። ይሄ ግን በሚሆንበት ጊዜ አካባቢው ቅድም ሲቀርብም እንደነበረው ሴኩሪ የሆነና አንሴኩሪ የሆኑ ሁኔታዎች በሚያጋጥሙበት ጊዜ የጸጥታ አካላትም ደግሞ ሚናውን ሊወጣ ይገባል። ለምን? ዜጎች ናቸው።
የሀገር ውስጥ ተፈናቃዮች በ11 ክልሎች እንደሚገኙ የተገለጸ ሲሆን ምክንያቱም ጦርነት፣ የእርስ በርስ ግጭትና ማንነትና ሃይማኖትን የለዩ ጥቃቶች እንዲሁም የተፈጥሮ አደጋዎች ናቸው ሲሉ አቶ መስዑድ ተናግሯል። ከተፈናቀሉ በኋላ ይደረግላቸዋል የሚባለው ድጋፍም ሰብአዊነትን ያገናዘበ እንዳልሆነ ማስረድቷል። ችግሩ በዘላቅነት የሚፈታው ግን መፈናቀል ሲቆምና በማፈናቀል ወንጀል ውስጥ እጃቸውን ያስገቡ ሰዎች በሕግ ተጠያቂ ሲሆኑ ብቻ ነው ብሏል።
ስንቶቻችንን በቆሎ እንጀራ ቤታችን የምንበላው የበቆሎ ዳቦ የምንበላው? እርዳታ ግን በብዛት ካሎሪ ያለው ስለሆነ ለብሶ ያደርሳል በሚል እኛም ማንመገበውን እኛም የማይመቸንን ነገር ነው እየሰጠን ያለ ነው። እና ይሄ አመለካከት በራሱ ጤናማ አይደለም። ስታንዳርዶች አሉ በእርግጥ ግን መንግስት ደግሞ አሁን አንዱ ትልቁ ችግር ከዚህ ጋር በተገናኘ የህግ ማዕቀፉም የተቋማዊ ማዕቀፉም በሚፈለገውና ለዛ በሚመጥን ስላይደለ ይህንን ተከታትሎ ችግሩ እንዳይከሰት መከላከልን እየተሰራ ጎን ለጎን ደግሞ ችግሩ ቢከሰት ለዛ መልስ የሚመጥን በቂ ዝግጅት የማይደረግበትና በድንገት የሚደረግ እንደመሆኑ ሰዎች በሰብአዊነት የሚያደርጉት እና በጣም ያጫጭር ጊዜ ምናልባት ለሳምንት ለሶስት ቀናት ለአራት ቀናት የሚሆን እርዳታ የሚገኝበት አብዛኛው ብዙ ተፈናቃዮች ብዙ ሰፈር የሚያደርጉበት የሚሰቃዩበት ነው እና ይሄ በጣም ትኩረት ሊሰጠው የሚገባ ጉዳይ ነው።
በኢትዮጵያ የሀገር ውስጥ ተፈናቃይ ዜጎች ቁጥር ባልተለመደ ሁኔታ የናረው እንደ አውሮፓ አቆጣጠር ከ2018 ዓመተ ምህረት አንስቶ እስካለፈው ኦክቶበር 22/2022 ዓመተ ምህረት ድረስ ባሉ 4 ዓመታት ውስጥ ነው። የትግራይ ክልል ሳይጨምር ከ4.2 ሚሊዮን በላይ ዜጎች መፈናቀላቸውን የዓለም አቀፍ የስደተኞች ድርጅት አይኦኤምና የኢትዮጵያ ሰብአዊ መብቶች ኮሚሽን መረጃዎች ያስረዳሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በመቀጠል ደግሞ ስመኝሽ የቆየ ከአትክልት ተረፈ ምርት የሴቶችን ንጽህና መጠበቂያ ከሰሩ ወጣቶች ጋር ታስተዋውቀናለች።
የአሜሪካ ቀዳማዊ ተመራጭ ጂል ባይደን ለአፍሪካ መሪዎች የተዳራ አጋሮች ለርካ ባስተናገዱበት ዝግጅት ላይ ነው እንግዲህ ቃል ኪዳንን አንቺን ያየንሽ ከአጠገባቸው ተቀምጠሽና ብዙዎች በምን ምክንያት እዛ ቦታ ላይ ትገኝ እንደቻልሽ ሲጠይቁ ነበርና እስኪ ከሱን ጀምር። እንዴት እዛ ቦታ ላይ ትገኝና እንዴት አጠገባቸው ልትቀመጭ ቻልሽ? በምን ጉዳይ ላይ ነው ንግግር ያደረግሽው?
ውድድር ነበር፣ ወርልድ ስኪልስ የሚባል ኢንተርናሽናል ኮምፒቲሽን ነበር በስራ ፈጠራ ላይ። የሱን ከዓለም ከ235 ሀገሮች ከኢትዮጵያ አሸንፈን ነበርኛ። እነሱ ስፖንሰር አደረጉን። በተጨማሪም ቀደም እንዳልኩሽ የያንግ አፍሪካ ሊደርስ ኢኒሼቲቭ ወይም ያሊ የሚባለው አባል ነኝ እና ዩኤስኤድ ጋር በመተባበር አንድ ላይ ስለሚሰሩ ወርልድ ስኪል ኮምፒቲሽን እና የያሊ እና ዩኤስኤድ ደግሞ አንድ ላይ ናቸው። አንድ ላይ ሶስቱም አንድ ላይ በጋራ እንዲያስተጉ ስራ ነበር አፍሪካ ላይ። ስለዚህ የወርልድ ስኪል ኮምፒቲሽን የ2022 አሸናፊ ሃፒ ሞዴት ነው እኛ ነን። ስለዚህ ይሄንን እድል ሰጡን እና ዩኤስኤ ለኛ ላከልን ስፖንሰር አደረገ ማለት ነው። እዛ እንድንገኝ የሄድንበት አላማ ከስራ ፈጠራ አፍሪካ የአፍሪካ ስራ ፈጣሪ በተለይም ደግሞ ሴቶችን ወክለን ነበር። ይሄና ግን ይሄን ፕሮግራም አልነገሩም ነበር ለደንነትም ተብሎ። አጋጣሚ ላይ ግን ያው ትገልጻላችሁ ትወክላላችሁ በማለት እኛን ሰርፕራይዝ ያደረጉን እና እዛ ላይ ደግሞ ዶክተር ጂል ባይደን ነው ያስተዋወቅኳት። ስለ ስራዬ እንዴት እንደተጀመረ ተናግሬ ለሷ ነው መድረኩን የከፈትኩት ማለት ነው።
ሃፒ ፓድ የሴቶች የወር አበባ መጠበቂያ ምርት ነው። በተለይ በቀላል ዋጋ ለሴቶች እንዲቀርብ አድርጋችሁ ነው የመሰረታችሁት። እስኪ አጀማመራችሁ ምን ይመስል ነበር? እንዴት ወደዛ ልትገቡ ቻላችሁ? ቃል ኪዳን፣
የካምፓስ ተማሪ ያለው በምንተኛበት ካምፓስ ውስጥ የምመለከተው ነገር ነበር። በሰዓቱ ደግሞ የስቱደንት ዩኒየን ወይም የተማሪዎች ህብረት አባል ጀነራል ሴክሬተሪ ነበርኩኝ እና ከተማሪዎች ጋር ግንኙነት ነበረኝ እና ምንተኛበት ፍራሽ ይቦጫጨቅ ነበረ እና ጥያቄ ይፈጥርብኝ ነበር። ይህን ነገር እንዴት ነው ብዬ የመወያየት እድል ገጥሞኝ ነበር ከፕሮክተሮቹ ጋር እና የነገሩኝ ነገር በጣም ነበር የሚያስደነግጠው። ይህንን ፍራሽ ለሞዴስነት ሞዴስ የማያገኙ ሴቶቻችን እንደሚጠቀሙ ነበር የሰማሁት። በተጨማሪም እኔ የምጠቀመው ሞዴስ ምን አይነት ነው ወደሚለው ጥያቄ ፈጠረብኝ እና ሲምፕሊ ሰርች አደረኩኝ ከምን እንደሚሰራ እና ያየሁት ነገር በጣም ነበር ያስደነገጠኝ። በጣም ኬሚካል እንዳለው ተጨማሪ ነገር እሷ ታስረዳለች እዚህ ላይ። ከዛ ነው አይዲያው የመጣው።
ውቢ ኮዳንቺ ልምጣ። አንቺም የጋራ መስራች ነሽ የዚህ የወር አበባ መጠበቂያ ምርት እንዳለች እሷ እንግዲህ ኬሚካል ነፃ የሆነ በተለይ ደግሞ ለአካባቢ ጥበቃ በቀላሉ መወገድ እንዲችል አድርጋችሁ ነው እየሰራችሁት ያላችሁት እና እንዴት በተለይ ከአካባቢ ጥበቃ ዙሪያ ላይ እንዴት ወደዛ ተሳባችሁ? በዛ ዙሪያ ያላችሁ እውቀትስ ምን ይመስላል?
በመጀመሪያ ደረጃ ስንጠይቅና ስንረዳ አብዛኛው የንጽህና መጠበቂያ የሴቶች ከኬሚካል 90% የሚሆን ኬሚካል ነው የሚሰራው እና ለመፈራረስ ተጠቅመን ስንጥለው ከ500 ዓመት በላይ ነው የሚፈጀው። የእኛ ሞዴስ ግን ወደ ምን መጣን? ከኬሚካል እና ከፕላስቲክ ነፃ ሆኖ ተጠቅመን ስንጥለው 6 ወር ብቻ እንዲቆየን ያደረግነው እና ለአካባቢና ለሴቶችም ጠቃሚ የሆነ የንጽህና መጠበቂያ ነው።
ስለዚህ ምን አይነት ግብአቶችን ነው የምትጠቀሙት?
የምንሰራው በሙዝ ቃጫ ነው። ሙዝ ከግንድ ውስጥ የምናወጣው ቃጫ ነው። የሙዝ ፍሬ በኢትዮጵያ ውስጥ ከ60% የሚሆነው ይሸፍናል። ስለዚህ ከዛ ውስጥ ካለው ሙሉ ለሙሉ ኦርጋኒክ ከሆነ ነው እኛ የምንሰራው። አብዛኛዎቹ ቀደም እንዳልኩሽ የንጽህና መጠበቂያዎች 90% ፕላስቲክ ስለሆኑ ለሴቶች አንዳንዴ አለርጂ ራሽ ኢሪቴሽን ያጋጥማል እና ያንን በተቻለ መጠን ለመቅረፍ ነው እኛ የጣራ።
ምን ያክል ጊዜ ሆናችሁ ከጀመራችሁት?
ከጀመር ነው ይህ አይዲያ ከመጣ 3 አመት ሆኖናል። ቀጥታ ያደረግነው ፓተንታችንን ነው ያዝነው። 3 ፓተንት አለ። አንደኛው ኢንዱስትሪያል ዲዛይን ፓተንት ሲሆን ሁለቱ ደግሞ ለኛ ለብቻ እዚህ ሀገር ላይ እንዲሰራ የሚያደርገው ፓተንት ነው። ወደሱ ከሄድን በኋላ የፈለግነው ምንድነው ራሳችንን ብቁ ማድረግ ነው በእውቀት። ምክንያቱም ስለ ቢዝነስ ቀደም እንዳለች ምንም እናውቀው ነገር የለም። ስለዚህ ቢዝነስ ውስጥ የገቡ ሰዎች ምንድነው ይሄንን አይዲያ ወደ ቢዝነስ እንዴት ነው ማድረግ የምንችለው የሚለውን ነው የሄድነው። ያንንም ውድድሮችን በማሸነፍ እውቀት ያላቸው እያስተማሩ ሜንቶርሺፕ በዛ ነው እስካሁን ድረስ የደረስነው። እኔ 3ኛ አመት ተማሪ ነኝ። ያው 12ኛ ክፍል ሆኜ ነው የአይዲያ የመጣው።
ሁለታችሁም እንትማማችሁ ናችሁ? ወላጆቻችሁ በአካባቢያችሁ ያሉት ድጋፍ ያደርጉላችኋል?
መጀመሪያ ላይ ያው ህልም ይዘን ስንነሳ ደጋፊ አይኖርም። ምክንያቱም የሚታየን ህልም የራሳችን ነው። የሚታየን ሰው ላይልም ወይም ላይረዳን ይችላል። ግን ቀስ በቀስ በመስራት ስናሳይ ድጋፍ እያገኘን ነው። አሁን ላይ ከቤተሰብ በጣም ድጋፍ አግኝተናል።
አልኪዳን ዳንቺ ለምጣ እንዳልሽ ቀደም የሲቪል ኢንጂነሪንግ እና የቢዝነስ ማኔጅመንት ምሩቅ ነሽ። እንግዲህ ሁለቱም ትልልቅ የሙያ ዘርፎች ናቸው። እነሱን እየሰራሽባቸው ነው ወይስ እሱን ትተሽ ነው ጠቅላላ ወደዚህ የመጣሽው?
መጀመሪያ ላይ ይከብድ ነበር ሙሉ ለሙሉ ወደዚህ ሐሳብ ለመምጣት። ምክንያቱም ኑሮ መኖር አለብኝ፣ ለዚህ ገቢ ያስፈልገኛል። ስለዚህ እኩል ለኩል ነበር ማስኪደው። ግን ወደ በኋላ ላይ
ሲሰራሽ ማለት ነው?
አዎ፣ እየሰራው ጎን ለጎን ነበር ማስኪደው። ግን ወደ በኋላ ላይ አብሮ ማስኬድ የማይቻልበት ሁኔታ ላይ ደረስኩኝ። ስለዚህ ሙሉ ለሙሉ ስራዬን ያኛውን ትቼ አሁን ሃፒ ፓርት ላይ ነው ፎከስ ማድረገው ማለት ነው።
ቢ ቼንጅ ሜከር የተሰኘ አዋርድም አሸናፊ ናቸው እና እስኪ ስለሱ ደግሞ ንገሩኝ። ምን አይነት ውድድር ነበር? ለሃፒ ፓርትስ ምን የጠቀማቸው ነገር አለ?
ወርልድ ስኪል ኮምፒቲሽን ቢ ቼንጅ ሜከር የሚባል አዋርድ አዘጋጅቶ ነው። የወርልድ ስኪል አንዱ አካል ነው እና ቢቼንጅ ሜከር 2022 አሸናፊ ነን። ብዙ ገዛ አድርጎልናል፣ ስልጠና ስለ ቢዝነስ ሰጥቶናል። በተጨማሪም ደግሞ የ2000 ዩሮ ፈንድ ሰጥቶናል። እና ከዛ በፊት ደግሞ ብዙ ውድድሮች ላይ አሸንፈናል። ለምሳሌ የዩኒዶ ማለትም ዩናይትድ ኔሽንስ ኢንዱስትሪያል ዴቨሎፕመንት ኦርጋናይዜሽን የጣሊያን የኢታሊው ውድድር አዘጋጅቶ ነበር። እነሱም እንደዚህ ቢዝነስ አሰልጥነውን ለአራት ወር መጨረሻ ላይ ጣሊያን ሀገር በመሄድ አዋርዱን ተቀብያለሁ። እሱ የገንዘብ ድጋፍ የለውም። በተጨማሪም እዚህ ሀገር ውስጥ እንዳልኩሽ ኤክሳብ አዲስ ሪች ፎር ቼንጅ ውድድሮችን አሸንፈናል። በጎን ለጎንም የቢዝነስ እውቀታችንን እያሳደግን ሄደናል። አሁን ላይ የምንፈልገው ያው የፋይናንስ ወይም ፓርትነር ኢንቨስተር ነው የምንፈልገው። ይሄንን ስራ አንድ ስቴፕ ወደ ገበያ ማውጣት የሚችል ፓርትነር እንፈልጋለን።
በጀቲስ ምንድን ነው እንግዲህ አላማችን?
በትንሹም ቢሆን ፕሮዳክታችንን ከሌላ ፓርትነር አሁን ላይ ማሽን የመግዛት ወይ ሮ ማቴሪያል የማምጣት ይሄን ያህል ፋይናንሱም የለንም። ስለዚህ ከሆነ ፓርትነር ጋር ከውጪ ፓርትነር ጋር እንደዚህ ከኛ ጋር ተመሳሳይ የሚያመርቱ ድርጅቶች አሉ በህንድም አፍሪካ ውስጥ ኬንያ ሩዋንዳ ይሰራበታል። እኛ ሀገር ነው የመጀመሪያ። እኛ ሀገር ለምን አይመጣም የሚል ሐሳብም ስላለ ከነሱ ጋር በመተራረብ ፓይለት ቴስት ለማድረግ ለሁልቢያስ ለ200 ሴቶች የ3 ወር የሞዴስ እንትን ለመሸጥ አስበናል። በዛውም ምላሽ ለማግኘትና ቀጣይ ስንመሰርት ሃፒ ፓርትን አስተካክለን በደንብ ለመምጣት አስበናል። ወደፊት ሐሳባችን የሩቅ ሐሳባችን ሃፒ ፓርትን ለኢትዮጵያ ብቻ ሳይሆን ለአፍሪካ ሴቶች ኤክስፖርት በማድረግ ኤም ፕሮዳክት እንዲጠቀሙ ለማድረግ ሐሳብ አለን።
መልካም ድል ለሁለታችሁም። በጣም አመሰግናለሁ።
እናመሰግናለን።
የተከበራችሁ ተመልካቾቻችን የዕለቱን መሰናዶ እዚህ ላይ አጠናቀቅን። በድጋሚ ለክርስትና እምነት ተከታዮች በሙሉ በዓሉን ለምታከብሩ እንኳን ለብርሃነ ጥምቀቱ አደረሳችሁ። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።